ዩናይትድ ስቴትስ ባለፈው ዓመት ባካሄደችው ምርጫ አሸንፈው 46ኛ ፕሬዝደንቷ ሆነው የተመረጡትን የጆ ባይደንን ድል ባለመቀበል ልክ የዛሬ ዓመት ታህሳስ 28 በተወካዮች ምክር ቤቱ ላይ የተፈጸመው ጥቃት አንደኛ ዓመት እየታሰበ ነው። በኮንግረሱ ላይ በተካሄደው ወረራና ጥቃት ውስጥ ተሳትፈዋል የተባሉ 725 ሰዎች ተይዘው ታስረዋል። በእለቱ ስለተከሰተው ሁኔታና ስለ ድርጊታቸውም በተለያዩ ወንጀሎች የተፈረደባቸው ሰዎች ከአንድ ዓመት በኋላ እየተናገሩ ናቸው። ፕሬዚደንት ጆ ባይደን እና ምክትላቸው ካማላ ሃሪስ በምክር ቤቱ ላይ የተፈጸመው ጥቃት በእንደራሴዎችና በአሜሪካ ዲሞክራሲ እንዲሁም በሕገ መንግሥቱ ላይ ያሳደረውን ጫና የዳሰሱ ንግግሮችን አድርገዋል። በሕገ መንግሥታችን ላይ ትልቅ ስጋት ተጋርጦበታል ብለዋል ፕሬዚደንቱ። ምክትል ፕሬዚደንት ካማላ ሃሪስ ደግሞ የምርጫ ውጤትን ለመቀልበስ እስከ መሞከር ያደረሰን ሁኔታ የሚያሳየው ዴሞክራሲ እጅግ ስስና ተሰባሪ መሆኑን ነው። ካልተንከባከብነውና ካልጠበቅነው ይወድቃል ሲሉ አሳስበዋል። በዘጋቢዎቻችን የተጠናቀሩ ዘገባዎችን ኤደን ገረመው ለአብይ ርዕስ እንደሚከተለው አቀናጅተዋለች።
ልክ የዛሬ ዓመት ታህሳስ 28 2013 የፕሬዚዳንት ዶናልድ ትራምፕ ደጋፊዎች በዩናይትድ ስቴትስ የተወካዮች ምክር ቤት ላይ ጥቃት አደረሱ። አሁን ላይ ከእነዚህ ውስጥ ከ725 በላይ የሚሆኑት በተለያዩ ወንጀሎች ተከሰው ታስረዋል። ከነዚህ ተከሳሾች መካከል አንዱ የሆነውና ከፍሎሪዳ የመጣው ሮበርት ኮት ፓልመር የፖሊስ ባልደረባ ላይ አደገኛ በሆነ መሳሪያ ጥቃት በማድረስ የእሳት አደጋ ማጥፊያ በፖሊሶች ላይ በመርጨት እንዲሁም ሲሊንደር በመወርወር ወንጀል ተከሶ ጠንከር ያለ የአምስት ዓመት ፍርድ ተበይኖበታል። የአሜሪካ ድምፅ ከፓልመር ጋር ለመነጋገር ቀጠሮ ይዞ የነበረ ቢሆንም ፓልመር በእስር ቤት ውስጥ ኮቪድ በመያዙ ለይቶ ማቆያ ውስጥ ገብቷል። ይሁንና ፓልመር ከፍርዱ በፊት ለዳኛው በላከው ደብዳቤ ላይ የቀድሞው የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕንና አማካሪዎቻቸውን ለጥፋቱ ወንጅሏል።
ምርጫው እንደተሰረቀና እኛም ለዚህ በመቆም አምባገነንነት እንድንዋጋ የሐሰት ትርክታቸውን ሲግቱን ነበረ።
ፊሊፔ ማርኮዝ የተሰኘው ሌላው በካፒቶል ሂል የህዝብ ተወካዮች ምክር ቤት ተገኝቶ የነበረና ከፍሎሪዳ የመጣ ያመጡ ተሳታፊም የሴኔተሮቹን ቢሮ ለመቆጣጠርና በዚህ አመጽ ላይ ለመሳተፍ ያነሳሳው ስለ ህገወጥ የሰዎች ዝውውር የሰማቸው ሐሰተኛ ትርክቶች ናቸው ይላል። ማርኮዝ የተከለከለ ቦታን ጥሶ መግባቱ ስህተት እንደሆነ በሕግ ፊት ያመነ ሲሆን የ18 ወራት አመክሮ ጊዜ ተበይኖበታል። ለአሜሪካ ድምፅ በላከው ደብዳቤ ላይም ይህን ስህተት የሆነ ታሪኬን ወደኋላ መተው ፈልጋለሁ ብሏል። ፊሊፔ ማርኮዝ
እኔ ለዩቲዩብ አምዴና በመሰራቸው ነገሮች ላይ የወግ አጥባቂዎቹን አመለካከት በማሳየት ለመታወቅ ነበረ በቦታው የተገኘሁት። ሁኔታዎች ግን አስከፊ ነበሩ።
በጆርጅ ዋሽንግተን ዩኒቨርሲቲ ውስጥ ጽንፈኝነትን የሚያጠኑት ጆን ሉዊስ የዛሬ ዓመት ወደ ካፒቶል ሂል ያመሩ ተከሳሾችን እና ጉዳይ በአጽንኦት ይከታተላሉ። ጆን ሉዊስ
እድሜያቸው ከ18 እስከ 80 የሚደርሱ ተከሳሾች አሉ። ከውበት ባለሙያ እስከ ነጋዴ፣ ከእሳት አደጋ ፖሊስ እስከ ህግ አስከባሪ ወታደር፣ በተለያዩ የህይወት መንገዶች ላይ ያሉ ሰዎችን ታገኛላችሁ።
ከ80% በላይ የሚሆኑት ተከሳሾች መረጃ የተሰባሰበባቸው ከራሳቸው የማህበራዊ ሚዲያ ልጥፎችና ጽሁፎች ነው። ለአብነት የቴክሳሷ ጀነፈር ሊያን የተሰበረ መስኮት በመቆም ካፒቶል ሂል ገብተናል፣ ዛሬ በህይወቴ ልዩ ከሆኑት ቀናቶች መካከል አንዱ ነው በማለት የለጠፈች ሲሆን ይህም ከቀንደኛ ረባሾች መካከል ስሟ እንዲገባ አድርጓል። ጄኒፈር ራያን ታዲያ ከዛም በመቀጠል የቆዳና የጸጉር ቀለሟ ነጭ በመሆኑ እንደማትታሰርም በትዊተሯ ላይ አስፍራለች። ይሁንና ፍርድ ቤት በቀረበችበት ወቅት ጄኒፈር ጥፋተኝነቷን በማመኗ የ60 ቀናት እስር ተበይኖባታል።
ወደ ምክር ቤቱ የሄድኩት ለሁለት ደቂቃዎች ነበር። በዛም ጸጸት ይሰማኛል። ስለ ሁኔታው በትዊተር ላይ መጻፌንም እጸጸትበታለሁ። ግን ደግሞ ነጻ ሀገር ነው። ላደረኩት ነገር ኃላፊነት ወስዳለሁ። ያደረኩትም ነገር ጥፋት ነው ብዬ አሁንም አላስብም።
በሌላ በኩል የምክር ቤቱ አፈ ጉባኤ ናንሲ ፔሎሲ ቢሮ ውስጥ በመግባት ጠረጴዛ ላይ እግሩን ሰቅሎ የተቀመጠውና አንዳንድ ደብዳቤዎቻቸውንም እንደወሰደ የሚታመነው ሪቻርድ ባሬት አይነት ሰዎች ደግሞ በጉዳዩ ላይ አስተያየታቸውን ለመስጠት አይፈልጉም። ሪቻርድ በ7 ክሶች የተከሰሰ ሲሆን በእስር ቤት ውስጥ ተለይቶ በመታሰሩና በአያያዙ ላይ ግን ቅሬታ አቅርቧል።
ልትወዱኝም ልትጠሉኝም ትችላላችሁ። ስለ እኔ ምንም ላትወዱም ትችላላችሁ። ነገር ግን ጉዳዩ ስለ እኔ አይደለም። እኔን ተውኝ። ይሄ የአሜሪካ ፌደራል እስር ቤቶችና ሰዎች ስለሚያደርጉት ጉዳይ ነው።
እለቱ ታዲያ እጅግ ብዙ የአይምሮ ጠባሳዎችንም ጥሎ አልፏል። በእለቱ በምክር ቤት ውስጥ የነበሩትና በወታደርነት ሀገራቸውን በኢራቅና በአፍጋኒስታን ያገለገሉት የኮሎራዶ ተወካይ ጄሰን ክሮ የነበረውን ሁኔታ እንዲህ ያስታውሱታል።
ወደ ታች ሳይ ፖሊሶቹ ወንበሮችን እያነሱ በሩን እያስደገፉት ባገኙት ነገር ሁሉ ምሽግ ይሰራሉ። ያኔ ነው ወጥመድ ውስጥ መሆናችንን ያወቁት። እንደማንወጣ ገባኝ። አብዛኞቻችንም በቀጣይ ምን ማድረግ እንዳለብን ማሰብ ጀመርን። እንዴት ነው የምንወጣው? እዚህ ሆነን ራሳችንን ለመከላከል እንሞክራለን? እንዋጋለን? ስለዚህ መጀመሪያ ያደረኩት ነገር ቢኖር ለባለቤቴ በመደወል እንደምወዳት ነገርኳት። ለልጆቹም እንደምወዳቸው ንገሪያቸው አልኳት።
የምክር ቤቱን ጥቃት ተከትሎ ዋና አቃቤ ሕግ ጀነራል ሜሪክ ጋርላንድ የፍትህ ቢሮ በማንኛውም ደረጃ ጥቃት አድራሾቹን በሙሉ ለፍትህ እንደሚያቀርብ ቃል የገቡ ሲሆን እስካሁን ድረስም 725 ሰዎች ተከስተው ታስረዋል ብለዋል። ይሁንና እነዚህንና ሌሎች ተጠርጣሪዎች ላይ ብይን ለመስጠት የፍርድ ሂደቱ ከአመት በላይ የሚፈጅ ይሆናል። ፕሬዝዳንት ጆ ባይደን በዛሬው ዕለት በምክር ቤቱ ላይ ጥቃት የተፈጸመበትን አንደኛ አመት ለማሰብ ባደረጉት ንግግር ህገ መንግስታችን ላይ ትልቅ ጥቃት ተጋርጦበታል ያሉ ሲሆን በእለቱ ለተቃውሞ የወጡ ሰዎች የቀድሞውን ፕሬዝዳንት እንጂ ሀገራቸውን እያገለገሉ አልነበረም ሲሉ ተችተዋል።
You can't love your country only when you win. You can't obey the law only when it's convenient.
ሀገራችሁን እናንተ ስታሸንፉ ብቻ ማፍቀር አትችሉ። ውሸትን ይዛችሁና አንግባችሁ አርበኛ አትሆኑ። ይህን ምክር ቤት ረግጠው የገቡ ይህን ነገር ያነሳሱና የቀሰቀሱ ሰዎች የአሜሪካን ጉሮሮ፣ የአሜሪካን ዲሞክራሲ አንቀው ይዘዋል። እነዚህ ሰዎች በመርህና በአርበኝነት አይደለም የመጡት። የመጡት በቁጣና በንዴት ነው። አሜሪካንን ሳይሆን አንድን ሰው ነበር የሚያገለግሉት። ለዚያም ነው ይህንን አመፅ የቀሰቀሱት፣ ለዚህ ምርጫ እውቅና ለመስጠት የነፈጉት። የመራጮችን ድምፅ ክደዋል።
በተመሳሳይ ምክትል ፕሬዝዳንት ካማላ ሃሪስም በዛሬው ዕለት ንግግር ያደረጉ ሲሆን የምክር ቤቱን ጥቃት የጃፓን የጦር ኃይል በዩናይትድ ስቴትስ የባህር ኃይል ላይ እንደ አውሮፓውያን አቆጣጠር በታህሳስ 7/1941 ዓ.ም ካደረሰው ጥቃት ጋር እንዲሁም ከመስከረም 9/2011 የኒውዮርክ የአሸባሪዎች ጥቃት ጋር ያነጻጸሩ ሲሆን ይህንን ሁኔታም በአሜሪካ ስርዓት ላይ የተቃጣ ትልቅ ጥቃት ነው ብለዋል።
What the extremists who roamed these halls targeted was not only
የዛን ቀን ሊያጠፉ የመጡት በምርጫ ያሸነፉ መሪዎችን ብቻ ሳይሆን ሊያፈርሱ የመጡት ለዘመናት አሜሪካውያን ለማቆም የተሰለፉለትን የተዋጉለትንና ደማቸውን ያፈሰሱላቸውን ተቋሞችንና እሴቶቻችንን እንዲሁም ሐሳቦቻችንን ነው።
ፕሬዝዳንት ጆ ባይደን ታዲያ ንግግራቸውን ሲፈጽሙ በተስፋ መቋጨት የፈለጉ ይመስላሉ። በዚህ ነገር ላይ አሜሪካ የተጋፈጠችው ስጋት ግልጽ ቢሆንም ነገር ግን ከጨለማ ቀናቶቻችን ወደ ብርሃን እንወጣለን ሲሉ ንግግራቸውን ፈጽመዋል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። Yeah.